የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኞ ህዳር 29 2012 ዓ.ም ነው። ከአዲሱ ትውልድ ድምጽ ቀጣዮቹን ጉዳዮች ተሰማላችሁ።
በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌደራል ፖሊስ እንዲጠበቁ መወሰኑን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ።
ማሪስ መከላከያ ቢሆን የሚያነሳው ሳይንስ ለማማይ ለማረጅ የተሻለ የተሰራ ፍቃድ መደረግ ስለሚያስፈልግና ወንጀል መከላከል የተሻለ ይሆናል ያለ ስለሆነ ተባባሪ የፌደራል ተቋማት ስለሆኑ የፌደራል ፖሊስ መታገር እንደሚያስፈልግ ስለታመነበት ሁሉንም ዩኒቨርሲቲዎች ያግዛሉ ማለት ነው የፌደራል ፖሊስ።
የሚኒስቴር መስሪያ ቤቱን የግንኙነት ኃላፊ አቶ ደጃሳ ጉርሙን የሰማችኋቸው ዝርዝር ጉዳዩ በምሽቱ ይደመጣል።
ያንግ ኢትዮጵያን ዳያስፖራ ፕሮፌሽናልስ ናቸው። እዛ ሄዳሉ በስድስት ወር ከኢትዮጵያን ድርጅት ይሰራል። በዛ በኩል ትሬኒንግ እናደርጋለን።
ረዳት ተከስተር ነው የሰማችሁት። በውጭ ሀገራትና ኢትዮጵያ ውስጥ በሚኖሩ ወጣቶች መካከል ድልድይ ሆኖ በማገልገል ላይ ያለ መርሃ ግብር መስራች ናት አብራን ታመሻለች።
ተጨማሪ ዘገባዎች ከሳምንታዊው የጋቢና ስፖርት ሰዓት ጋር በቀጣይ ግማሽ ሰዓት ውስጥ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመውን።
አብራችሁን ስለምታመሹና መሰግናለን። በመቀጠል ኤደን የዓለምን ውሎ የሚያስቃኙ አጫጭር ዜናዎችን ታካፍለናለች።
ከዜናዎቹ ጋር ተመልሰናል። የደቡብ ሱዳን የሽግግር ምክር ቤት አፈ ጉባኤ አንቶኒ ሊኖ ማካና ስልጣናቸውን ለቀቁ። በፓርቲያቸው አባላት ሊቀቁ ተብለው መሆኑንም አስታውቀዋል። ማካና የተሰናበቱት ትላንትና ጁባ ውስጥ በተካሄደው የገዢው የሱዳን ሕዝብ ነጻ አውጪ ንቅናቄ ስብሰባ ላይ መሆኑ ነው የተገለጠው። እርሱ ፕሬዝዳንት ሳልቫኪር በመልእክተኞች በኩል በላኩልኝ ማሳሰቢያ ልቀቅ ብለውኛል፣ ስለዚህ በትህትናና በአክብሮት መልቀቄን አስገብቻለሁ ሲሉ አፈ ጉባኤው ንግግር አድርገዋል። አፈጉባኤውን የፓርቲያቸው አባላት ባለፈው ህዳር ወር ይልቀቁ አለዚያ ድምጽ ሰጥተን እናስለቅቆታለን ቢሏቸው አሸፈረኝ ብለው ነበር። ማካና የህዝብ ገንዘብ መዝብረዋል። ከባንክ 400 ሚሊዮን ዶላር ብድር በህጉ መሰረት በምክር ቤት ይሁንታ ሳያገኙ ወስደዋል ተብለው በምክር ቤቱ አባላቶች ተወንጅሏል። እሳቸውም አላደረኩም እንደውም በስም ማጥፋት እከሳለሁ ሲሉ ሰንብተዋል። የመንግስት ገንዘብ ከመዝገብ በርካታ ያይዘው በኬንያ በህገወጥ መንገድ የተገኘውን ገንዘብ በህጋዊ አካል ሽፋን ማንቀሳቀስ በመሳሰሉ ወንጀሎች የተከሰሱት የኬንያ ናይሮቢ ወረዳ አስተዳዳሪ ወንጀል አልፈጸምኩም ሲሉ ለፍርድ ቤት ቃላቸውን ሰጥተዋል። ማይክ ጊዲዮን ሙቡምቢ ዛሬ ናይሮቢ ላይ ጸረ ሙስና ፍርድ ቤት ቀርበዋል። ሙቡምቢ የፕሬዝዳንት ኡሁሩ ኬንያታ ኢዮቤልዮ ፓርቲ አባል ናቸው። በዝነጣቸው ከመታወቃቸው ብዛት በስዋሂሊ ሶንኮ ወይም ሀፍታሙ በሚል ቅጽል ስም የሚታወቁት አገረ ገዥው ውድ ወርቆችና አልማዞችን በመጠቀም ያጌጣሉ። AFP እንደዘገበው የወርቅ ጫማም ያደርጋሉ። ብዛት ያላቸው የወርቅ ቀለም ያላቸው መኪናዎችም ባለቤት ናቸው። ታዲያ ባለስልጣኑ ራሳቸውን ለድሃ ተቆርቋሪ አድርገው ስለሚያቀርቡ በናይሮቢ ድሃ አካባቢዎች በሚኖሩት ዘንድ ድጋፍ አላቸው። ደጋፊዎቻቸው ሰልፍ ይወጡላቸው ይሆናል ተብሎ በመጠርጠሩ ዛሬ ፍርድ ቤቱ በከፍተኛ የጸጥታ ኃይል ሲጠበቅ እንደነበረ ታውቋል። ባለፈው አርብ ፍሎሪዳ ፔንሰልኮላ በሚገኘው የባህርና አየር ኃይል የጦር ሰፈር ተኩስ ተከፍቶ ግድያ የፈጸመው መሐመድ አልሻርማኒ የሚባል የሳውዲ አረቢያ የአየር ኃይል መኮንን መሆኑን የፌደራል ምርመራ ቢሮ አረጋገጠ። የ21 ዓመቱ መሐመድ በጥር ሰፈሩ በሚገኘው የባህር ኃይል አቪዬሽን ትምህርት ቤቱ እዝ ተማሪ እንደሆነም ተገልጿል። በትምህርት ቤቱ በከፈተው ተኩስ 3 ተማሪዎችን ገሎ ሌሎች 8 ሰዎችን አቁስሏል። 3ቱ ህይወታቸውን ያጡ አጥቂዎችን ማስቆም ሲሞክሩ እንደነበረ በዚያም የብዙዎችን ህይወት ማትረፋቸውም ባለስልጣናት ገልጸዋል። አጥቂው ድርጊቱን ለመፈጸም በምን እንደተነሳሳ ምርመራ መቀጠሉን ነው FBI የገለጸው። የFBI መኮንን ሪቸል ሮሃስ ያስረዱ ተክሱን የከፈተበት ምክንያትና ወደዚያም ከማምራቱ በፊት ስለነበረው እንቅስቃሴ በተመለከተ ብዙ ሪፖርቶች እየተዘዋወሩ ነው። ምን እንደነሳሳው አጥብቀን ክትትል እያደረግን መሆናችንንም ላስታውቃችሁ እፈልጋለሁ ብለዋል። ለመጨረሻም እንደ አውሮፓውያን አቆጣጠር ከ2005 ዓ.ም ጀምሮ በየአመቱ የሚካሄደው የሲኤንኤን ሂሮስ የዘንድሮ 2019 አሸናፊ ኢትዮጵያዊቷ ፍሬዌኒ መብራቱ ሆናለች።
ወደ 98 በመቶ ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓርቲን የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችይው የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርኩኝ። ስለዚህ እኔም ማስተው ያለሁትም ታጥቄ ከመልሶ ጥቅም ላይ ጀምሩ። ነገር ግን ለሴቷ ኢናፍ ፕሮቴክሽን ሰጥቷል። በቃ ተተሸማቀቅ ተተሰብኝ ወይም እንዲሆነብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ አሳሳቢ አድርጌ በሳይንስና ቴክኖሎጂ ፓተንት አብልቼ የጀመርኩት ማለት ነው።
ፍሮኒ በድጋሚ በጥቅም ላይ መዋል የሚችሉ የሴቶች ንጽህና መጠበቂያዎችን ለገጠር ሴት ተማሪዎች ለማዳረስና ከሴቶች ወር አበባ ጋር ተያይዞ ያሉ አልታዊ አመለካከቶችን ለመቀየር እያበረከተችው ላለችው አስተዋጽኦ የ110,000 ዶላርና ከአን ኤንድበርግ ፋውንዴሽን ነጻ የሊደርሺፕ ወይም የአመራር የስልጠና ድል ሽልማትን ተቀብላለች። ሲኤንኤን ይህን እውቅና እንዳገኝ ስለረዳኝ በጣም አመሰግናለሁ። ምን ማለት እንዳለብኝ እንኳን አላውቅም። ይሄ ለሁሉም ልጃገረዶችና ሴቶች የተሰጠ ነው። ክብር ለሁሉም። በመጨረሻም የወር አበባ ይሄ ቦታና ክብር ተሰጥቶታል። በጣም አመሰግናለሁ። ይሄ ሰዓት የኔ ጊዜ ብቻ ሳይሆን ለሁሉም ሴቶች የተሰጠ ነው። በአለም ዙሪያም ለረጅም ጊዜ ስለ ወር አበባ አላወራንም ነበር። ሲኤንኤን ለዚህ ጉዳይ ድምጽ ስለሆነና ሁላችንም ጮክ ብለን እንድንሰማ ስላደረገንም አመሰግናለሁ። ክብር ለሁሉም ስትል በፕሮግራሙ ላይ ደስታዋን ገልጻለች። የኢትዮጵያ ፕሬዝዳንት ክብርት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድም ለፍሬኒ የእንኳን ደስ አለሽ መግለጫ መልእክታቸውን አድርሰዋል። አድማጮች ለሰዓት ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን ቆዩ።
ጋቢና ቪኦኤ መደመጡን ይቀጥላል። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ወደ ቀዳሚው ዘገባ ስንሻገር በጎንደር ዩኒቨርሲቲ ውስጥ የአንድ ተማሪ ሕይወት ማለፉ ተሰምቷል። ፖሊስ ስለተማሪው አሟሟት እያጣራ እንደሆነም ተናግሯል። አስቴር ምስጋናው ዝርዝር አላት።
ትላንት ጠዋት በጎንደር ዩኒቨርሲቲ በአንድ ተማሪ ላይ በደረሰ ጉዳት የተማሪው ህይወት ማለፉን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ገለጹ። የሁለተኛ ዓመት ቬተሪናሪ ፋርማሲ ተማሪ የነበረው ተማሪ ማሹ ኡመር ህይወቱ ያለፈው በሕክምና ሲረዳ ከቆየ በኋላ እንደሆነ ገልጸዋል።
ግጭት አልተፈጠረም። በትላንት ላይ ንጋት 12 ሰዓት ገደማ ነው ጉዳት የደረሰው። ጉዳቱን በደረሰበት ወደ ሕክምና ተወስዶ ሕክምና ሲያገኝ ከዋለ በኋላ ማታ ምሽት 2 ሰዓት ገደማ ነው
ጉዳቱን በማድረስ የተጠረጠሩት ከሟቹ ዶርም ፊት ለፊት ያሉ ተማሪዎች እንደሆኑ የጠቆሙት ዶክተር አስራት ፖሊስ ከትላንት ጀምሮ ምርመራ በማድረግ ላይ መሆኑንም ተናግረዋል።
እንግዲህ ጉዳት አደረሱ ተብለው የተጠረጠሩ ተይዘዋል። ይህንን ፖሊስ ምርመራ እያደረገ ነው። ቅዱስ ጳውሎስ ሆስፒታል የአክር ምርመራ እንዲደረግ ወደዛ አሁን ብከናል። ከዛ በኋላ ውጤቱን የምናየው ይሆናል።
ከዶርሙ ፊት ለፊት ያሉ ተማሪዎች ናቸው ጉዳት አድርሰዋል ብለን የምናስበው እያሉ ነው። እና እንዴት ተማሪ ላይ ጉዳት ያደርሳል?
በምርመራ ከተረጋገጠ በኋላ ምርመራው የተሻለ ነው የሚሆነው።
በዩኒቨርሲቲው ከህዳር 15 ወዲህ ሰላማዊ የመማር ማስተማር ሂደት እንደነበረ የጠቆሙት ፕሬዝዳንቱ ትናንትና ዛሬ ግን ትምህርት መቋረጡን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። በተያያዘ ዜና በመላው ሀገሪቱ ውስጥ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን የሳይንስና ከፍተኛ ትምህርት የኮሚኒኬሽን ጉዳዮች ዳይሬክተር የሆኑት አቶ ደቻሳ ጉርሙ አሳውቀዋል። ተማሪዎች በተደጋጋሚ በዩኒቨርሲቲዎች ጥበቃዎች ላይ ቅሬታ ማቅረባቸውና የጸጥታ ችግሮችም በውጭ ኃይሎች ግፊት የሚደረጉ መሆናቸው ለዚህ ውሳኔ አስፈላጊነት መሰረት መሆኑን ተናግረዋል። ኤደን ገረመው እሳቸውን አነጋግራ ተከታዩን አስተናድታለች።
ከጊዜ ወደ ጊዜ በከፍተኛ የትምህርት ተቋማቶች ውስጥ እየተስፋፉ የመጡት ግጭቶች የተማሪዎችን ሕይወት እየቀጠፉ ነው። በዚህም የተነሳ ወላጆችና ተማሪዎች በከፍተኛ ስጋት ውስጥ ይገኛሉ። ይህንን የደህንነት ስጋት ለመቅረፍ ከሰሞኑ የሳይንስና ከፍተኛ ትምህርት ሚኒስቴር በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን አሳውቋል። አቶ ደቻሳ ጉርሙ በሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ናቸው። ይህ ውሳኔ ተማሪዎች በተደጋጋሚ በግቢ ጥበቃዎች ላይ ቅሬታ በማቅረባቸው የተደረገ ነው ይላሉ።
ጥበቃ ክፍተት ለመሙላት ለማጠናከር ግጭቶችን በተሻለ ሁኔታ ለመቆጣጠር
ተማሪዎች መተጋገዝ ጉዳይ የሚያነሳው ጉዳይ ለሚፈጠረው አስተማማኝ ለማድረግም የተሻለ የጸጥታ አካል መጠቀም አስፈላጊ ስለሆነ ካሉት ጊዜ ተጠባባቂ ወንጀል መከላከል የተሻለ ቁመና ላይ ያለ ስለሆነ ፌዴራል ፖሊስን ተባባሪ የፌዴራል ተቋማት ስለሆኑ የፌዴራል ፖሊስ መታገስ እንደሚያስፈልግ ስለታመነበት ሁሉም ዩኒቨርሲቲዎች ያግዛሉ ማለት ነው። የፌዴራል ፖሊስ
ከፍተኛ የትምህርት ተቋማትን በፌዴራል ፖሊስ የማስጠበቅ ሂደት ከቀጣይ ሳምንት ጀምሮ ተግባራዊ የሚሆን እንደሆነ የተናገሩት አቶ ደቻሳ በቀጣይም ዘላቂ የሆነ መፍትሄን ለማምጣት የትምህርት ስርዓቱ ላይ እየተሰራ እንደሆነም ጠቅሰዋል።
በዘላቂነትማ ግጭቶች እንዳይነሱ ከፍተኛ ጥረት እየተደረገ ነው። በዩኒቨርሲቲዎች ውስጥ ችግር የሚነሳው የተለያዩ ግጭቶች የሚነሳው አገልግሎት ጉድለት ነበር። ተማሪዎች ጉድለ የጠፋን እንዲሆነ በማለት ወይም ደግሞ አካደሚክ ወይም ነገሮች ላይ ሲገባ እንዲሆነ የዋለት ነው የሚያነሱት። አሁን ይሄ የተማሪዎች አጀንዳ ያሉ ነው። አጀንዳዎች ሰዎች እየተጫኑ ነው፣ ችግር እየፈጠሩብን ያሉ። ስለዚህ ይህን በርብር ሁሉም አካላት ሰላማዊ መማር ማስተማር መመለስ ይፈልጋል፣ ጥረት ይፈልጋል፣ ስራ ይፈልጋል። እና በዘላቂነት ለመስራት ብዙ ነገሮች እየተሰሩ ነው ያሉ ከሪኩለም ክለሳ ጀምሮ መቻቻል ላይ አብሮ መሆን ላይ ሎጂካል አስተሳሰብ ላይ ምክንያታዊ የሆኑ ተሻሽሎ መኖር ላይ ብዙ ነገር መስራት እንደሚያስፈልግና አንደኛ ተማሪዎች እነዚህ ነገሮች ተካቶ እንዲሰጧቸው እና ሰው ሬሳይንስን ብቻ መማር ሳይሆን ኮርሶች መውሰድ አለባቸው። እነኝ አሉ። አሁን ግን ለጊዜ መፍትሄ ከውጭም እየገቡ ልጆች ላይ ችግር እየፈጥሩ ሌሎች አካላትም ስላሉ በጥበቃ ክፍተት የሚፈጠሩ ነገሮች ለውም ላይ ለማጠናከር ሲባል ተቋማቱም እንዳልኩሽ ግን የፌዴራል ተቋማት ስለሆኑ ፌዴራል ፖሊስ መታገዝ አስፈልጓል። አምኖበት ይህንን የሚገጥሩ ሳምንት እያ ፌዴራል ፖሊስ ምኖሮ የክልል ፖሊሶች ምኖሮ የግቢ ጥበቃ ኃይል ምኖሮ ግን በቅንጅት የሚሰራ ዞሮ ዞሮ ሁሉም ለሰላም ለግቢ ደህንነት ስለሆነ ስራ የሚሰራ በቅንጅት የሚሰራ ስራ ነው። ምንም ችግር አይፈጥርም።
አቶ ደቻሳ ሲያጠቃልሉ የፖሊስ ኃይሎች ደህንነትን ለማምጣት ቢሰሩም በቀጣይነት ግን ተማሪዎች ምክንያታዊ እንዲሆኑና ከግጭቶች ራሳቸውን በማራቅ ለሰላም እንዲሰሩ ጥሪ አቅርበዋል።
ግቢዎች ሰላም ለመሆን ዞሮ ዞሮ በጣም በስጋት እንዲኖሩ ልጆችም ደግሞ አላስፈላጊ ነገር ልጆቻቸው እንዲያጡ ስለሚያደርግ ያው ሰላም በጥበቃ ብቻ አይመጣም። ፖሊስ ኃይል ብቻ አቁመን ሰላም ማምጣት አንችልም። እያንዳንዱ ሰው ሚና የሚፈልግ ስለሆነ ሁላችንም ወደ ሰላማዊ መማር ማስተማር ለመመለስ ደግሞ ሁላችንም ለሰላም ተባብረን በተጠናከረ ሁኔታ መስራት እንድንችል እንዲያግዙ ነው እናደራም ነው።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ ለእናንተ የሚደርሰው ጋቢና ቪኦኤ ነው። በዛሬው የጋቢና የድልድይ መሰናዷችን አንዲት ኢትዮጵያዊት የዘር ግንድ ያላትና ወጣት ኢትዮጵያዊ አሜሪካ ባለሙያዎችን ከኢትዮጵያ ባለሙያዎች ጋር ድልድይ ሆኖ የሚያገናኝ አሰራር የዘረጋች ወጣትን እናስተዋውቃችኋለን። ረዳይት ተከስተ ትባላለች። መኖሪያዋ በዚሁ በአሜሪካን ሀገር በሎስ አንጀለስ ነው። ኢትዮጵያን ዲያስፖራ ፌሎሺፕ መስራችና ዳይሬክተር ናት።
በዚህ ተቋም አማካኝነት ከመላው ዩናይትድ ስቴትስ በየአመቱ የተወሰኑ ወጣቶች ባለሙያዎችን ወደ ኢትዮጵያ በመላክ ለስድስት ወር ያክል የልምድ ልውውጥ እንዲያደርጉ እድል ታመቻቻለች። በዚህም ድርጅቱ ከተቋቋመ ካለፈው 5 አመት ጀምሮ 19 ወጣት ባለሙያዎች ኢትዮጵያ ሄደው ልምድ ልውውጥ አድርገዋል። ከነዚህ ውስጥ 7ቱ እዚያው ቀርተዋል። ጽዮን ግርማ ረዴትን አነጋግራለች።
እንዴት ነው የምትመርጧቸው የሚሄዱትን?
የምንመርጠው በሴሌክሽን ፕሮሰስ ራሱ በጣም ብዙ ስቴፕስ አለው። ግን በጀመሪያ አፕሊኬሽን አለ። አፕሊኬሽን ውስጥ የሴሌክሽን ቲም አለ። እነዚህ ሰዎች የሁሉም ሰው አፕሊኬሽን ያነባሉ እና ሬት ያደርጋል። ልክ እንደ ትምህርት ቤት ለመግባት ወይነት እንደዚህ አይነት ነገር ማለት ነው። ከዛ በኋላ 10-15 ሰዎች ኢንተርቪው አለ። ኢንተርቪው ከሴሌክሽን ኮሚቴ ማለት ነው። ከዛ በኋላ 10 ሰዎች ኢንተርቪው ከፓርትነር ድርጅት ጋር ሰው ላይ በድርጅቱ ኢትዮጵያ ውስጥ ድርጅት ያለው ሰዎች ኢንተርቪው ያደርጋሉ ማለት ነው። ከዛ በኋላ ነው አምስቱ የምንመርጠው።
እስካሁን ስንት ላካችሁ?
አሁን 19።
በስንት አመት ሆነ ማለት ነው?
አሁን አመት 5 አመት ይሆናል።
መቼ ነው የሚሄዱት?
ብዙ ጊዜ በፋል ነው የሚሄዱ አውግስት አካባቢ ዲሰምበር አካባቢ። በዚህ አመት ዲሰምበር ነው አሁን አፕሊኬሽን የምንጀምረው። የአሁኑ ዲሰምበር እና ማርች ነው የሚሄዱት። ማርች እስከ ሴፕተምበር ነው።
ትከፍሏቸዋላችሁ? እንዴት ነው?
ጥሩ ጥያቄ ነው። ነው ስታይፕንድ አላቸው። ስታይፕንድ አላቸው ከድርጅቱ ከኢትዮጵያ ድርጅት ይከፍላሉ። ማለት ደሞዝ አይባልም፣ ስታይፕንድ ነው። ከዛ ውጭ የኛ ድርጅት ኖን ፕሮፊት ነው እና የኛ ድርጅት እንከፍላለን። ለቤቱ፣ ለምግቡ፣ ለብዙ ነገር እንከፍላለን። እነሱ ማለታቸው በኪሳቸው ያወጣሉ። በእነሱ ይሄ ነገር በጣም በቃ የሚፈልጉ ነገር ስለሆነ እነሱም ይከፍላሉ። አለ የአፕሊኬሽን ፊ ብዙ ጊዜ $50 ብቻ ነው። አፕሊኬሽን ፊ $25 እና እዛ የኖሩ ኦፍኮርስ የሚወጡ ምግብ አንዳንድ ጊዜ ይከፍላሉ፣ ትራንስፖርቴሽንም ይከፍላሉ።
እዚህ ሀገር የተወለዱ ልጆች ናቸው? ልጆቹ እዚህ ያደጉ ናቸው? ምን አይነት ልጆች ናቸው እስካሁን የሄዱት?
በብዛት እዚህ ሀገር የተወለዱ እዚህ ሀገር ያደጉ። አንዳንድ ሰው ኢትዮጵያ የተወለደ ግን እዚህ ሀገር ያደገ የአሁኑ በቃ 23-35 that's the age range. ብዙ ሰዎች ባችለር እና ማስተርስ ዲግሪ አላቸው። ከብዙ ስቴት አለ ላይክ ካሊፎርኒያ፣ ኦሪገን ኦልሞስት ላይክ 15 ስቴት አላቸው።
ምን ለውጥ አመጣ እስካሁን ድረስ ያሳካችሁት?
አዎ የኛ ማለት ስክሴስ ሜትሪክስ የኛ ብዙ ሜዥርመንት እናደርጋለን። ሶ ቢፎር የሚሄዱ አሰስመንት አለ። እዛም ያልኩት ፌሎሺፕ ትሬኒንግ እና አሰስመንት አለ። ከተመለሱ በኋላም አሰስመንት አለ። አሰስመንቱ በፓርትነርሽፕ ድርጅት እና በነሱ ፌሎውስ አለ እና አሁን 90% ኦፍ ፓርትነር ኦርጋናይዜሽን ፖዚቲቭ ኢምፓክት ነበረ። ጥሩ ነው የሰሩ። ብዙ ሰዎች እዛም ይቀራሉ። ሶ ከስድስት ወር በኋላ እዛ ይኖራሉ። አሁን ሰባት ሰዎች እዛ ይኖራሉ። በቃ ቀሩ ማለት ነው። እሱም ሌላ ኢምፓክት ነው ማለት የኛ ሚሽን እንደዛ አይደለም። ላይክ በማገዝ ይችላሉ፣ እዛ መቆየት ይችላሉ። ግን እሱም ትልቅ ነገር ነው ለእኛ እሱን ለማየት ማለት ነው። ሌላ ኢምፓክት ላይክ እኛ የጀመርን ጊዜ ብዙ እንደዚህ አይነት ነገር አልነበረም። ኢትዮጵያ ለመሄድ አይደር ቤተሰብ እዛ አለ ወይነስ በሰርግ ነው ወይነስ በለቅሶ ነው እንደዚህ አይነት ነገር። ይሄ በራሳቸው ኢትዮጵያ ያያል። የቤተሰብ ኢትዮጵያ አይደለም፣ የቲቪ ኢትዮጵያ አይደለም፣ የዩቱብ ኢትዮጵያ አይደለም። በራሳቸው አይን የራሳቸው ኢትዮጵያ ያያሉ እና እሱ ትልቅ ኢምፓክት አመጣ።
ስለዚህ ከ1997 ቀርተው እዛ ስራ ጀመሩ?
አሁን ሰባት ናቸው። ጀስት እዛ ናቸው።
ሴቶች ናቸው ወንዶች ናቸው?
ፍጡር ጥያቄ ነው። በሴቶች እና ለወንዶች ነው ድርጅቱ። ግን የመጀመሪያ አመት ወንዶች ነበሩ። አሁን በስንት ሴቶች ናቸው? እሱ ሴሌክሽን ፕሮሰስ አሁን 70% of applicants ሴቶች ከሆኑ ኦፍኮርስ ሰባት እያደረገ ሴቶች ይሆናሉ በመጨረሻ ማለት ነው። ግን ለወንዶች በሴቶች በሁሉም ሰው ነው።
ይህንን አንቺ ራስሽ ነሽ የጀመርሽው? ብቻሽን የጀመርሽው?
አዎ። ግን ቲም አለን። ብዙ ሰው አለ፣ ብዙ ሰው ይሰራል፣ ብዙ ሰው ቮለንቲር ያደርጋል። የኛ ፕሮግራም ዲሬክተር ዶክተር መሰረት ሀይሉ ትባላለች። እሷም ከኔ ጋር ነው የጀመረችው። እሷ ናት ክሪኪለም፣ የኛ ትሬኒንግ ክሪኪለም በጣም ኢንቴንስ ኢንቴንስ ይባላል። በትሬኒንግ ራሱ የኢትዮጵያ ብዙ ነገር እዚህ ሀገር ያጨቅሽ ላይክ እንደዚህ አይነት ስትራ አታይ ማታው የአሜሪካን እና የጥቁር አሜሪካን ሂስትሪ ነው ብቻ የምትማሪው ማለት ነው። የኢትዮጵያን ሂስትሪ ሪዝነብል ነገር ሊደርሽፕ ሰርቪስ ክሬቲቭ ስቶሪ ቴሊንግ የትሬኒንግ ክሪኪለም ብዙ ሰዎች እናመጣለን ለትሬኒንግ ማለት እና ከሷ ጋር ነው ነገር።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ ቴንክ ዩ በጣም።
እሺ፣ አመሰግናለሁ። መልካም ምሽት።
አድማጮቻችን ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን በተሸኘው ሳምንት ከሰሙ አበይት ሀገራዊና ዓለም አቀፍ የስፖርት መረጃዎች መካከል የተወሰኑትን የምናስደምጥበት ሰዓት ላይ ደርሰናል። የስፖርት ጉዳዮች ወኪላችን ግርማቸው ከበደ ከአዲስ አበባ አብሮን ያመሻል። ግርማቸው እንዴት አመሸህ?
እንዴት አመሻህ?
የተለያዩ ስፖርታዊ ጉዳዮች በሳምንቱ ውስጥ ተስተናግደዋል። ከነዛ መካከል አንደኛው የአትሌቲክስ ጉዳያችንን የሚመለከት ነው። ለተሰንበት ግዴ በሴቶች የአትሌቲክስ መንደር በረጅም ርቀትና በሀገር አቋራጭ ሩጫዎች ዘርፍ ከፍተኛ ድል ያስመዘገበች ያለች ኢትዮጵያዊት አትሌት ናት። በቅርቡ ደግሞ አዲስ ክብረ ወሰን ለማስመዝገብ ዝግጅት እያደረገች እንደሆነች ተሰምቷል።
አዎ፣ ለተሰንበት አሁን በኢትዮጵያ የአትሌቲክስ መድረክ ላይ ኮከብነቷን እያሳየች ያለች አትሌት ነች። በሀያ አመት በታች ውድድሮች በሀገር አቋራጭ ሻምፒዮን ሆናለች፣ እንደውም በተደጋጋሚ። ከዚህ በተጨማሪ ደግሞ በ10,000 ሜትር በዓለም ሻምፒዮና የብር ሜዳሊያ ባለቤት ናት። እንዲሁም በቅርቡ በሆላንድ በተካሄደ የ15 ኪሎ ሜትር የጎዳና ላይ ውድድር የአመቱን እና እንዲሁም ደግሞ የዓለምን ምርጥ ሰዓት አስመዝግባለች። በክብረ ወሰንነት መመዝገብ የሚችል ሰዓት ነው። ነገር ግን የዓለም አትሌቲክስ ለ15 ኪሎ ሜትር ውድድሮች የክብረ ወሰን ስለማይመዘግብ ነው ያልተመዘገበው በክብረ ወሰንነት። ነገር ግን እስከ ዛሬ ድረስ ከተደረጉት የ15 ኪሎ ሜትር ውድድሮች በሙሉ በፈጣን ሰዓት በመጨረስ ምርጡን ሰዓት አስመዝግባለች። ዛሬ ከቪኦኤ ጋር አጭር ቆይታ አድርጋ ነበረ። ለተሰንበት ሳያለችው ምንድን ነው የመጀመሪያ ትኩረታ የሚሆነው ለኦሊምፒክ ውድድር መዘጋጀት ነው። የቶኪዮ ኦሊምፒክ በአመቱ መጨረሻ ላይ ይካሄዳል። በዚህ ውድድር ላይም በ10,000 ሜትር በመሳተፍ የወርቅ ሜዳሊያ ለማምጣት እንደምትሮጥ ተናግራለች። ለዚህም ዝግጅት እንደምታደርግ ነው የተናገረችው። ከዚህ በተጨማሪ ግን በኦሊምፒክ ድል ካስመዘገበች እና ያንን ዝግጅቷን ከጨረሰች በኋላ የምታደርገው እሷ እንደተናገረችው ከሆነ የተለያዩ ርቀቶችን ክብረ ወሰኖችን ለማስመዝገብ እንደምትሮጥ ተናግራለች። እሷ እንደተናገረችው የ21 ኪሎ ሜትር የግማሽ ማራቶን ውድድር እንዲሁም ደግሞ የማራቶን ውድድር ከዚህ በተጨማሪ የ5,000 እና 10,000 ሜትር የመም ውድድሮች ላይ በመሮጥ የዓለም ክብረ ወሰኖችን ለማስመዝገብ እንደምትጥር ነው የተናገረችው። ከአሰልጣኛ ጋር እየተነጋገሩ እንደሆነ ምን አይነት ልምምዶች መስራት እንዳለባት በመወያየት ላይ መሆናቸውንም ተናግራለች።
ለተሰንበትን እንግዲህ ድል እንዲቀናት እንመኛለን። ሌላው ጉዳይ የጸረ አበረታች ቅመሞችን ሁኔታ የሚመለከት ነው። ኢትዮጵያ የጸረ አበረታች ቅመሞችን በተመለከተ ስልጠና መስጠት እንደምትጀምር ወይንም እንደጀመረች ተሰምቷል። በዚህ ጉዳይስ ያለው መረጃ ምንድን ነው ግርማቸው?
ስልጠናው ዛሬ ነው የተጀመረው። ለአትሌቶች፣ ለአሰልጣኞችና ለአትሌቶች ተወካዮች ነው ስልጠና እየተሰጠ ያለው። ስልጠናውን ያዘጋጁት የዓለም አቀፉ የአትሌቲክስ ደህንነት ቡድን ወይም ደግሞ የዓለም አትሌቲክስ እንደሚለው ከሆነ የአትሌቲክስ ኢንቴግሪቲ ዩኒት የሚባለው እና የኢትዮጵያ ብሔራዊ ጸረ አበረታች ቅመሞች ጽህፈት ቤት ናቸው። ስልጠናው የሚያተኩረው በዋናነት የዓለም አትሌቲክስ ደህንነት ቡድኑ በአውሮፓውያኑ አቆጣጠር ለ2020 የጎዳና ላይ ሩጫ የጸረ አበረታች ቅመሞች ቁጥጥር መርሃ ግብር አለው። እሱን ለማሟላት የሚያስችል እና አበረታች ቅመሞችን በሚመለከት አትሌቶች በቂ ግንዛቤ እንዲኖራቸው የሚያስችል ስልጠና ነው ተብሏል። በዋናነት ግን ትልቁ ጉዳይ የሚመስለኝ ከስልጠናው በፊት ለጋዜጠኞች አጭር ጋዜጣዊ መግለጫ ሰጥተው ነበረ የዓለም አቀፉ የአትሌቲክስ ደህንነት ቡድን እና የኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽህፈት ቤት ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ዋና ዋናዎቹ ጉዳዮች የተነሱት ምንድን ናቸው? በኢትዮጵያ ባለፉት 2 ዓመታት 9 አትሌቶች በአበረታች ቅመም በመጠቀም ቅጣት ተላልፎባቸዋል። እንዲሁም ደግሞ 2 የመድኃኒት ቤቶች እገዳ ተላልፎባቸዋል፣ ቅጣት ተላልፎባቸዋል። ከዚህ በተጨማሪ ደግሞ አንተም እንደምታውቀው ኢትዮጵያ የኢትዮጵያ አትሌቲክስ እንዳጠቃላይ የኢትዮጵያ ስፖርት በዓለም አቀፉ የአትሌቲክስ የደህንነት ተቋም የሚያወጣው ምድብ አለ። ይሄ ምድብ በዋናነት የሚወስነው ምንድን ነው? የአበረታች ቅመሞች ተጋላጭነት የአስጊነት ደረጃን ነው የሚወስነው እና ኢትዮጵያ እጅግ ከፍተኛ የአስጊ ደረጃ ካለባቸው ሀገራት መካከል ነች። ይህም ማለት ለአበረታች ቅመሞች ተጋላጭ ከሆኑ ሀገሮች መካከል ቀዳሚ ከሆኑት መካከል ነች እና ምድብ 1 በሚባለው ምድብ ውስጥ ነው ያለችው። ስለዚህ ይህንንም ለማስቀረት እንደዚህ አይነት ስልጠናዎች ለአትሌቶች መሰጠታቸው አግባብ እንደሆነ 3ቱም አካላት በጋዜጣዊ መግለጫቸው ወቅት ተናግረዋል። ወደፊት የሚሰሩ ስራዎችም ይሄ ትምህርት ላይ ማተኮሩ፣ ስልጠና ላይ ማተኮሩ አትሌቶች አበረታች ቅመሞችን ብዙ ጊዜ እኛ ጋር ሳያውቁ ነው የሚወስዱት ይባላል። ከዚህ በፊት እንደምታስታውሰው አንድ አትሌት እንዲያውም ለጥርስ ሕክምና የተሰጠው መድኃኒት ውስጥ አበረታች ንጥረ ነገር በመገኘቱ ነበር ቅጣት የተላለፈበት። እሱ ይህን ነበር። ስለዚህ አለማወቅ ግን ከጥፋተኝነት ስለማያድን ነበር የተቀጣውና አሁን እንደዚህ አይነት ችግሮች እንዳይከሰቱ ለማድረግ አትሌቶች የአትሌቶች አሰልጣኞች እና የአትሌቶች ተወካዮች ስለ አበረታች ቀመሞች በቂ ግንዛቤ እንዲኖራቸው የሚያስችል ስልጠና ነው ዛሬ የተጀመረው። ነገ ነው የሚጠናቀቀው። ለሁለት ቀናት የሚሰጥ ስልጠና ነው የሚሆነው። ታዋቂዎቹ አትሌቶች እነ ማሪ ዲባባ፣ እነ ለሰንፈስ ጊደይ እንዲሁም ደግሞ ጎዳና ላይ ውድድር ተወዳዳሪዋ ዮሀን የበለጠው የመሳሰሉ አትሌቶች በዚህ ዝግጅት ላይ ተገኝተው ስልጠናውን ተከታትለዋል።
የመጨረሻው ጉዳያችንም ከዚህ ከጸረ አበረታች ቅመሞች የሚያያዝ ነው። በዓለም አቀፍ ደረጃ ዛሬ የተሰማ ዜና አለ። ሩሲያ ከባድ ቅጣት እንደተላለፈባት ተሰምቷል።
የሩሲያ ቅጣት ከአለፉት ዓመታት ቅጣት የቀጠለ ነው። ሀብታሙ፣ ሩሲያ በመንግስት የተደገፈ አበረታች ቅመሞችን ለአትሌቶች በመስጠት ተጠርጥራ ምርመራም ተካሂዶባት በዓለም አቀፉ የጸረ አበረታች ቅመሞች ድርጅት ተረጋግጦባት ተከሳ ነበረ። በክሱ በአትሌቲክስ በተለይ ራሽያ እንደ ቡድን እንዳይሳተፍ ተደርጎ ነበር። አትሌቶች በውድድሮች ላይ ለመሳተፍ ራሽያውያን አትሌቶች የሚያደርጉት የነበረው ምንድን ነው? በሌላ ሀገር ልምምድ እየሰሩ የቆዩ መሆናቸው እና በሌሎች ሀገራት በሚገኙ የጸረ አበረታች ቅመሞች ጽሕፈት ቤቶች ምርመራ የተደረገባቸው መሆናቸውን ካስመሰከሩ ብቻ ነበረ በገለልተኛ ሰንደቅ ዓላማ ተወክለው የሚወዳደሩት የነበረው። የዛሬው ዜና ለየት የሚያደርገው ምንድን ነው? ሩሲያ የጸረ አበረታች ቅመሞች ጽሕፈት ቤት እድል ተሰጥቶት ነበረ። ምርመራ በተካሄደባቸው ጊዜያት በአራት ዓመታት ጊዜያት ውስጥ ያሉትን መረጃዎች በሙሉ ለዓለም የጸረ አበረታች ቅመሞች ድርጅት እንዲሰጥ ማለት ነው። ይህንን መረጃ ሲሰጥ ግን አንዳንድ መረጃዎችን ደብቋል። እንዲሁም ደግሞ አንዳንድ መረጃዎች ላይ ያልተገቡ ነገሮችን ፈጽሟል በሚል ከዓለም አቀፉ የአትሌቲክስ ድርጅት አሰራር የወጣ ነው በሚል ነው ይሄ ቅጣት የተጣለበት። ሁሉም የቦርድ አባላት የዓለም የጸረ አበረታች ቅመሞች ድርጅት የቦርድ አባላት በአንድ ድምፅ የወሰኑት ውሳኔ ነው። ለአራት ዓመታት የሩሲያ ከማንኛውም ዓለም አቀፍ የስፖርት ውድድሮች ታግዳለች። ትልቁ ጉዳይ የሚሆነው ቅጣቱ የሚያካትታቸው ነገሮች ናቸው። አታሙ፣ የመጀመሪያው ከቶኪዮ ኦሎምፒክ ውጭ ሆኗል ማለት ነው። ቡድኑ ያው እንዳለፉት ዓመታት አትሌቶች ቅድም ያልኳቸውን ሁለት ነገሮች አስመስክረው በገለልተኛ ሰንደቅ ዓላማ መሳተፍ ይችላሉ፣ ግን እንደ ቡድን ሩሲያን ወክለው መወዳደር አይችሉም። ሌላው ደግሞ የ2022 የዓለም ዋንጫ ላይ የማይሳተፍበት እድልም ሰፊ ነው። አንድ ነገር ሊያደርጉ የሚችሉት የሩሲያ የስፖርት ሰዎች ግን ለዓለም አቀፉ የስፖርት ግልግል ፍርድ ቤት አቤት ማለት ነው፣ ይግባኝ ጠይቀው በ21 ቀናት ውስጥ ይግባኛቸው ታይቶላቸው ውሳኔ የሚሰጣቸው ከሆነ በውድድሮቹ ላይ መሳተፍ ይችላሉ። አለበለዚያ ግን በእነዚህ ሁለት ትልልቅ ዓለም አቀፍ ውድድሮች ላይ አይሳተፉም።
በእርግጥም ትልቅ ቅጣት ነው፣ ምክንያቱም ራሽያ በስፖርቱ ዓለም ከባድ ስም ካላቸውና ከሚጠበቁ ሀገራት መካከል አንዷ እንደመሆኗ መጠን እንደዚህ ባሉ አበይት ስፖርታዊ ክንውኖች ላይ ሀገሪቱን ተወክላ ለማየት ትልቅ ስፖርታዊ ክስረት የሚፈጥር ጉዳይ ይመስልናል። ግርማቸው ከበደ የቪኦኤ የስፖርት ጉዳዮች ወኪል፣ በጣም አመሰግናለሁ ላደረስከን የስፖርት መረጃዎች።
እኔም በጣም ነው የማመሰግነው ሀብታሙ። መልካም
አድማጮቻችን፣ አብረን ስላመሸን በጣም ደስ ብሎናል። የቼሊናን ሙዚቃ እንመለስበታለን። በዚሁ ግን እንሰናበት። የጋቢና ቪኦኤ ዛሬ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ አድራሻዎቻችን፣ በተጨማሪም በኢሜይል gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን።
ሀብታሙ ስዩምና ኤደን ገረመው ከአቀናባሪያችን ሞክቢል ያቤሮ ጋር በዚሁ ተሰናበትን። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ